ቮይስ ኦፍ አሜሪካ።
በቅርቡ በኢትዮጵያና በኤርትራ መካከለ የተፈረመውን የሰላም የወዳጅነት ስምምነት ተግባራዊ የማድረጉ ሂደት መጀመሩን አቶ መለስ ዓለም የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምጽ ገልጠዋል። ከባልደረባችን እስክንድር ፍሬው ጋር ነው ማምሻውን የተወያዩት።
በጣም አመሰግናለሁ ስለ ጊዜዎት አቶ መለስ ዓለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። እንግዲህ በኢትዮጵያና በኤርትራ መካከል ያለው ግንኙነት በርካቶች ባልጠበቁት ሁኔታ በፍጥነት እየተሻሻለ መጥቷል። ለዚህ ዋነኛው መሰረት ደግሞ በተለይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በአስመራ ያደረጉት ጉብኝት፣ በዛም የተፈረመው ስምምነት ነው። ያ ስምምነት አሁን ወደ ትግበራ እየገባ መሆኑን ዛሬ በሰጡት ጋዜጣዊ መግለጫ ላይ ጠቃቅሰዋል። አቶ መለስ ምንድን ነው ያለው እውነታ ከዚህ አንጻር? እሱን እስቲ ዘርዘር አድርገው ንገሪ። መጀመሪያ
እስክንድር፣ ጊዜ ልስልኝ። አመሰግናለሁ። እንግዲህ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በአስመራ ያደረጉትን ጉብኝት ተከትሎ በሁለቱ ሀገሮች መካከል የተፈረመ የሰላምና የወዳጅነት መግለጫ ነበር። እንግሊዝኛው የአስመራ ዲክላሬሽን ፎር ፒስ ኤንድ ፍሬንድሺፕ የሚባለው ማለት ነው። ስለዚህ ከሰሞኑ በጣም ፈጣን በሆነ መልኩ አንተም እንዳልከው ወደ ትግበራ መሬት ላይ የማውረድ ስራ እየተሰራ ነው። በዚህ መሰረት የመጀመሪያው በአዲስ አበባና አስመራ መካከል የአውሮፕላን እንቅስቃሴ ይጀመራል። በነገው ዕለት የኢትዮጵያ አየር መንገድ የመጀመሪያ የሆነውን በረራ ወደ አስመራ ያደርጋል። ወደ 465 የሚሆኑ የመንግስት ኃላፊዎች፣ ባለሀብቶች፣ ታዋቂ ግለሰቦች ለረዥም ጊዜ በሚባል ሁኔታ ከቤተሰቦቻቸው፣ ከወዳጆቻቸው፣ ከዘመዶቻቸው ተለያይተው የነበሩ ኤርትራውያን ወንድሞቻችንና እህቶቻችን ወደ አስመራ ጉዞ ያደርጋሉ። የኢትዮጵያ አየር መንገድ በአስመራ የትኬት ጽህፈት ቤት ከፍቷል፣ ስራ ጀምሯል። ይሄም በሁለቱ ርዕሰ መዲናዎች መካከል ያለውን አየር ትራንስፖርት ለማፋጠን የሚረዳ ነው። ስለዚህ የመጀመሪያው ጉዳይ የአየር ትራንስፖርት መጀመር ነው። በአስመራ ዲክላሬሽን አንቀጽ 3 መሰረት ትራንስፖርት በንግድና ኮሚኒኬሽን መስክ በሁለቱ ሀገሮች መካከል ትስስሩን ማቀላጠፍ የሚል ነው ሁለቱ የሀገራቱ መሪዎች የፈረሙት ስምምነት። ስለዚህ በዚህ መሰረት የትራንስፖርት ጉዳይ ወደ መሬት ላይ መውረድ ጀምሯል። ቀደም ሲል በኢትዮጵያና ኤርትራ መካከል ዓለም አቀፍ የስልክ ግንኙነት መጀመሩ ሳይዘነጋ ማለት ነው። ሁለተኛው የአሰብ ወደብን ጥቅም ላይ ለማዋል በኤርትራም በኢትዮጵያም በኩል እንቅስቃሴ ተጀምሯል። በእኛ በኩል የማሪታይም አገልግሎት ባለስልጣን፣ የመርከብ ባለስልጣን፣ የትራንስፖርት ሚኒስቴርና ሌሎች የሚመለከታቸው ሴክተር መስሪያ ቤቶች አንድ ግብረ ኃይል አቋቁመው ይህን ወደብ አገልግሎት ለመጀመር የሚያስችል የቅድመ ዝግጅት ስራ ተጀምሯል። እሱ በጣም በተጋጋለ ሁኔታ እየተካሄደ ነው። በዚህ በኩል አሁን ለመገናኛ ብዙሃን ሊገለጽ የሚችለው የመንገድ ስራ ነው። ወደ አሰብ የሚወስደው መንገድ ለረዥም ጊዜ ጥገናም እድሳትም ሳይደረግለት የቆየ ነው። እሱን የመስራት ስራ በሰፊው እየተካሄደ ነው። ይሄ በምዕራብ በኩል፣ በምስራቅ በኩል ከባስር መስመር ያለው ነው። ከዛ ውጭ ግን ኢትዮጵያ ከኤርትራ ጋር በምትዋሰናቸው አካባቢዎች የህዝብ ለህዝብ ጉድኝትና እንቅስቃሴ ማድረግ እንዲቻል በሁለቱ መንግስታት በኩል እንቅስቃሴ እየደረገ ነው። እኛ የአሰብ ወደብን ለመጠቀም የምናደርገውን እንቅስቃሴ በተመሳሳይ በኤርትራ በኩልም እንደዚህ አይነት ለአገልግሎት ለማብቃት እንቅስቃሴ እያደረጉ እንደሆነ መረጃው አለን። ስለዚህ የኢትዮጵያ አየር መንገድ ስራ መጀመሩ ቀደም ሲልም ከዛ በፊት ስልክ አገልግሎት ጀምሯል፣ የወደብ አገልግሎትም ጀምሯል። እንግዲህ ሌላኛው በሁለቱ ሀገሮች መካከል የልዩነት ግንብ ማፍረስ፣ አገሮቹን ህዝቦቹን የሚያገናኝ የፍቅር የህብረት ድልድይ እንገንባ ሲባል ነበር። ይህን በማድረግ በኩል በጣም ተጠቃሽ የሚሆነው እና ለረዥም ጊዜ ሲጠበቅ የነበረው በሁለቱ ሀገሮች መካከል ያለውን የዲፕሎማሲ ግንኙነት ቀደም ሲል ወደ ነበረበት የመመለስ እንቅስቃሴ ነው። ይሄ በእንግሊዝኛው ኖርማላይዜሽን የሚባል ነው። ይህን ማድረግ እንዲቻል በኤርትራ በኩል አዲስ አበባ ያለውን ኤምባሲ በትላንትና ሁለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዚዳንት ክቡር ፕሬዚዳንት ኢሳያስ አፈወርቂ ባሉበት ተመርቆ በይፋ ተከፍቷል። በኢትዮጵያ በኩል አስመራ ያለውን ቀደም ሲል የነበረውን ኤምባሲ መክፈት በሚቻልበት ሁኔታ ላይ ቅድመ ዝግጅት ስራ በእኛ በኩል እየተካሄደ ነው። ይሄ እንደተጠናቀቀ ለህብረተሰቡም ለመገናኛ ብዙሀንም ይፋ የምናደርገው ይሆናል። የእነዚህ የኤምባሲዎች መከፈት ኢትዮጵያና ኤርትራ መካከል የህዝብ ለህዝብ ዝውውር እንዲኖር፣ የተለያዩ ቤተሰቦች እንዲገናኙ፣ የተበጠሰ ግንኙነት መቀጠል እንዲችል፣ ከዛም ባለፈ ግን በሁለቱ ሀገሮች መካከል ተቀዛቅዞ የነበረው የኢኮኖሚ እንቅስቃሴ ህይወት እንዲዘራ እድል የሚሰጥ አጋጣሚ ይፈጥራል።
የዛሬው እንግዲህ ይህንን የሚጠብቀው አልነበረም። አሁን ከወር በፊት ወይ ከሶስት ወር በፊት የነበረውና እንደሱ እሱም ማለት የሚጠጣባር
እውነት ነው። የዛሬ 104-105 ቀን ይሄ የሚታሰብ የሚታለም የሚገመትም ነገር አልነበረም። ትክክል ነው። ይሁን እንጂ ሁለት መሰረታዊ ነገሮች አሉ። አንድም በሁለቱ ሀገሮች ህዝቦች መካከል መሰረታዊ የሚባል ችግር አልነበረም። የለም፣ ተግባር ያሳየን ነገር ይሄ ነው። ኢትዮጵያና ኤርትራውያን አንድ ህዝቦች ናቸው። በተለያየ መልክዓ ምድር የሚኖሩ አንድ ህዝቦች ናቸው። የጋራ ቋንቋዎች አሏቸው። የጋራ እሴቶች፣ ትውፊቶች፣ ባህሎች አሏቸው። የጋራ የዝግነትም የይቅር ባይነትም ባህሎች አሏቸው። እሱ ነው በተግባር የታየው። ከዛ ባለፈ ግን የፌዴራል ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በዓለ ከበዓለ ሲመሰረታቸው ጊዜ ጀምሮ ከኤርትራ ጋር ያለው ግንኙነት እንዲሻሻል፣ ይህንን ግንኙነት በማሻሻል የሁለቱ ሀገሮችን ጥቅም ብቻ ሳይሆን ለክፍለ አህጉራዊ ውህደት ለመስራት ቁርጠኝነታቸውን ከመጀመሪያ ቀን ጀምሮ ያለምንም ጅርታ እና ያለምንም እግር መጎተት ቁርጠኝነታቸውን አሳይተዋል። ይሄ አንደኛው ነው። ፈረንጆቹ እንደሚሉት ታንጎ በአንድ ሰው አይደነስም፣ በአንድ እጅ ማጨብጨብ አይቻልም። ከክቡር ጠቅላይ ሚኒስትሩ ለተሰነዘረው የሰላም ሀሳብ የኤርትራው መሪ የሰጡት በጎ ምላሽ ሁለተኛው አስተዋጽኦ ተደርጎ ሊወሰድ ይችላል። እስክንድር፣ በዓለም አቀፍ ግንኙነት ሳይንስ ውስጥ በመሪዎች መካከል ያለ መናበብ፣ መቀራረብ፣ አይንና አይን ለመታየት መቻል፣ ከዚህ መሪ ወይም ከዚች መሪ ጋር መስራት ይችላለሁ፣ መነጋገር ይችላለሁ ብሎ ማሰብ ወይም በእንግሊዝኛው ሊደርሽፕ ከሚስ በጣም አስፈላጊ ነው። እኔ እሱ በሶስተኛ ደረጃ መታየት ያለበት ይመስለኛል። እና የዛሬ ሶስት ወር በፊት የማይታሰብ የማይታለም ጉዳይ በእንደዚህ አይነት ፍጥነት ለውጥ ያመጣበት ምክንያት ይሄ ይመስለኛል። ኤርትራውያን ለክቡር ጠቅላይ ሚኒስትሩ ባደረጉት በጣም ወንድማዊ አቀባበል እና አሸኛኘት ለሳቸው ብቻ አይደለም ለኢትዮጵያውያን ያላቸውን ፍቅር አሳይቷል። በተመሳሳይ መንገድ ኢትዮጵያውያን ከአዲስ አበባ እስከ ሐዋሳ እና ዙሪያው ከተማዎች፣ በአጠቃላይ ኢትዮጵያ እንደ ሀገር ለኤርትራው ፕሬዚደንት ያደረጉት አቀባበል ለሳቸው ብቻ ያደረገ አቀባበል ተደርጎ መውሰድ የለበትም። የረዥም ጊዜ ትስስርና ናፍቆትና አክብሮት ላላቸው ኤርትራውያን ወንድሞቻችንና እህቶቻችን ያለንን ፍላጎት በየትኛውም ደረጃ አስመራም የሆነ አዲስ አበባ በዚህ ደረጃ ለሀገር መሪ አቀባበል ተደርጎ ያውቃል። ለሀገር መሪ የተደረገው አቀባበል ደግሞ ያለምንም መስዋዕት ቀላጤና ቅስቀሳ ያደረገ ነው። አዲስ አበባ ውስጥ ከቦሌ እስከ ቤተ መንግስት በሌሊት ሰው ተሰልፎ አቀባበል ሲያደርግ ማንም ጥሪ አላቀረበም። እንዲሁም በመንግስት በኩል የኤርትራው ፕሬዚዳንት ወደ አዲስ አበባ እንደሚመጣ የተነገረው አርብ 11 ሰዓት ላይ የመንግስት ኮሚኒኬሽን መግለጫ የሰጠበት፣ የውጭ ጉዳይ ሚኒስትር የቃል አቀባይ ድርጅት መግለጫ የሰጠበት። ስለዚህ በዚህ ጉብኝት አንድ የታየ ነገር ቢኖር ሁለቱ ህዝቦች ሰላም ይፈልጋሉ፣ የጥላቻ ጥቁር መጋረጃ እንዲቀደድ ይፈልጋሉ። እናቶች ልጆቻቸው በህይወት ኖረው ምሽግ ወይም አውደ ግንባር ሳይሆን ትምህርት ቤት ደርሰው እንዲወጡ ይፈልጋሉ። ይሄ ነው የታየ።
አቶ መለስ እንግዲህ ነገ ጠዋት በሚኖረው በረራ የህዝብ ለህዝብ ግንኙነቱ የበለጠ እንደሚጠናከር ገልጸዋል። ከኢኮኖሚያዊ ግንኙነት አንጻር በተለይ የአሰብ ወደብን ከመጠቀም አንጻር አሁን የአሰብ ወደብን ለመጠቀምም ዝግጅት እየተደረገ ነው ብለዋል። ዘርዘር ያሉ ነገሮች አሉ ወይ? ጠቅላይ ሚኒስትር አብይ አህመድ ለምሳሌ በሚሊኒየም አዳራሽ ባደረጉት ንግግር እኔና አቶ ኢሳያስ ስንጀመር አሰብን በጋራ እንጠቀማለን ብለዋል። ከዛ ውጭ ግን አሰብን ለመጠቀም በሁለቱ ሀገራት መካከል እየተደረገ ዝርዝር ስምምነት አለ ወይ? ምንድን ነው የሚሆነው ቀጣዩ ሂደት? ከዚህ አንጻር
እንግዲህ ሁለቱ መሪዎች አስመራ ላይ የፈረሙት የውሳኔ መገለጫ ተከትሎ በውጭ ጉዳይ ሚኒስትሮቹ የሚመራ የጋራ ኮሚሽን እንዲቋቋም ተወስኗል። ከሌሎች ጎረቤቶች ሀገሮች ጋር እንደምናደርገው ሁሉ ይሄ የሚቋቋመው የጋራ ኮሚሽን በኢኮኖሚ፣ በማህበራዊና ፖለቲካ ጉዳዮች ላይ ያተኮሩ ዝርዝር ጉዳዮችን በቅርቡ ያያል ተብሎ ይጠበቃል። ለምሳሌ ቅድም ካነሳ የወደብ ጋር በተያያዘ ምን አይነት አጠቃቀም ነው መኖር ያለበት፣ ክቡር ጠቅላይ ሚኒስትሩ ያሉት እንዳለ ሆኖ ታሪፉ ምን መሆን አለበት፣ ክፍያው በምንድን ነው መፈጠን ያለበት የሚሉ በየአይነቱ ዝርዝር ጉዳዮች በቀጣይ የሚታዩ ይሆናሉ። እነሱ ጊዜ በፈቀደ ቁጥር እና መጠን ወደፊት የምናሳውቅ ይሆናል።
አቶ መለስ እንግዲህ ስምምነቶች ተፈረሙ፣ ለ25 የነበረው ፍጥጫ እንዲቆም ተደረገ፣ ሰላም ወረደ። ከዚህ በኋላ በዋነኛነት የሚጠበቀው ቀጣይ ሂደት ምንድነው? ኤምባሲዎቹ መከፈታቸው እንደተጠበቀ ሆኖ ማለት ነው።
ቀደም ሲል ለመግለጽ እንደሞከርኩት በሁለቱ ክፍላት የውጭ ጉዳይ ሚኒስትሮች የሚመራው የጋራ ኮሚሽን በዝርዝር ጉዳዮች ላይ እየተነጋገረ እየመከረና እየዘከረ የሁለቱን ሀገሮች ግንኙነት የበለጠ የሰመረ ለማድረግ ጥረት ያደርጋል።
አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ በጣም አመሰግናለሁ ስለ ጊዜው።
እግዚአብሔር ይስጥልኝ።